ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
It's imperative for Mr. Barr to make the full report public. And
Mr. Barr mulun report yifa madreg gedetachew no. ለሪፖርቱ መሰረት የሆኑትን መረጃዎችና ውጤቶቹን ለተወካዮች ምክር ቤቱ ማቅረብ አለባቸው።
የቀደሙት በዩናይትድ ስቴትስ እንደራሴዎች ምክር ቤት አናሳ ቁጥር ያላቸው ዲሞክራቶች ተወካይ ቼክ ሹመር ሲሆኑ
They don't think this Mueller report's going to be the bombshell they all anticipated it was going to be.
የሙለር ሪፖርት እነሱ ሲጠባበቁት የነበረውን ያህል የሚፈነዳ ጉድ ያዘ እንዳልሆነ ገብቷቸዋል። ስለዚህ ነው አሁን ብድግ ብለው ማአት አይነት ምንጀላ የሚያሰሙትና ምርመራዎች ይከፈቱ ማለት የጀመሩት።
እኚህኛው ደግሞ በህዝብ ተወካዮች ምክር ቤት የሪፐብሊካን ፓርቲ አባል ናቸው። በእለቱ አብይ ርዕስ ዝርዝሩን ይዘናል።
በወቅታዊ ርዕሶች ዙሪያ የተሰናዱ በርከት ያሉ ቅንብሮችም በሁለተኛው አጋማሽ ተጠብቋቸዋል። አድማጮች እንደምን አምሽታችኋል? ሌሎች በርከት ያሉ ወቅታዊ ዘገባዎች ቅንብሮችን ለዛሬ መጋቢት 16/2011 ስርጭታችን ይዘን ተገኝተናል። ምናስተናግዳችሁ እኔ አዲሱ አበበና
እኔም አሉላ ከበደ ከአቀናባሪያችን ንጉሥ ታምሬና ከስርጭት መሐንዲሳችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያም የሰዓቱን ያለም ዜና።
የበረራ ቁጥር ኢቲ 302 የሆነውና ከ15 ቀን በፊት ኢትዮጵያ ውስጥ የተከሰከሰው ቦይንግ 737 ማክስ 8 የኢትዮጵያ አየር መንገድ አውሮፕላን አደጋ መንስኤ ገና እየተጣራ በመሆኑ የተሟላ መልስ እስከሚገኝ በሚደረገው ጥረት ሁሉ ያልተቆጠበ ትብብር እንደሚያደርጉ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም አስታወቁ። አቶ ተወልደ ዛሬ ሰኞ ይፋ ባደረጉት መግለጫቸው የተሟላ መልስ ከመገኘቱ አስቀድሞ የአንድም ሰው ህይወት ቢሆን አደጋ ላይ እንዲወድቅ ማድረግ ተገቢ አይደለም ብለዋል። አደጋው ከኢንዶኔዥያው ላይን ኤር ጋራ ተመሳሳይ መሆኑን ከግምት በማስገባት ያሉንን ማክስ 8 አውሮፕላኖች በሙሉ እንዳይበሩ አድርገናል ያሉት አቶ ተወልደ ይህ አውሮፕላን በመላው ዓለም እንዳይበር መደረጉንም አክለው ገልጠዋል። አንዳንድ ሚዲያዎች የአብራሪዎቹን ብቃት ጥያቄ ውስጥ ያስገባ ዘገባ ቢያወጡም አብራሪዎቹ የተሟላና ተገቢውን የሲሙሌተር ስልጠና ያላቸው እንደነበሩም አቶ ተወልደ አክለው ገልጠዋል። ይህ አሳዛኝ አደጋ የኢትዮጵያ አየር መንገድን በትክክል የሚገልጠው አይደለም ሲሉም ዋና ስራ አስፈጻሚው ገልጠዋል። በተያያዘ ዜና ዋና ቢሮው ኒውዮርክ የሆነውን ዘ ኒውዮርክ ታይምስ ጋዜጣ የኢትዮጵያ አየር መንገድ እንደሚከስ አቶ ተወልደ አስታውቀዋል። ጋዜጣው ይፋ ባደረገው አንድ ዘገባው የወደቀውን የቦይንግ 737 ማክስ 8 አውሮፕላን አብራሪ በዚያ አውሮፕላን ላይ ተገቢውን ስልጠና አልወሰደም ብሎ መጻፉ ይታወሳል። እናም የኢትዮጵያ አየር መንገድ ሊመሰረት ያቀደው ክስም በዚህ ዘገባ መነሻነት እንደሆነ የጠቆሙት አቶ ወልደ ዋሽንግተን ፖስትም ይህንኑ መሰረተ ቢስ የሐሰት ዜና ዘግቧል ብለዋል። አክለውም በእነዚህ መገናኛ አውታሮች ላይ አስፈላጊ የሆነውን ህጋዊ እርምጃ ሁሉ እንወስዳለን ብለዋል።
በሌላ ተያያዥ ዜና የአሜሪካው አውሮፕላን አምራች ቦይንግ ለአቪዬሽን መሪዎች ሊሰጥ ባቀደው ገለጻ ላይ የኢትዮጵያ አየር መንገድ እንደማይካፈል የአየር መንገዱ ቃል አቀባይ ለሮይተርስ ዜና አውታር በሰጡት ገለጻ አስታወቁ። ቃል አቀባዩ አቶ አስራት በጋሻውን እንደገለጡት አየር መንገዳቸው በዚህ ቦይንግ ባዘጋጀው ገለጻ ለመገኘት ለጊዜው ምንም እቅድ የለውም። ይህ የኢትዮጵያ አየር መንገድ ምላሽ የተሰማው ቦይንግ ወደ 200 ለሚሆኑ አብራሪዎችና ቴክኒሽያኖች እንዲሁም አሰልጣኞች ከነገ ወዲያ ረቡዕ ገለጻ ለማድረግ ማቀዱን ተከትሎ ነው። የዩናይት ስቴትሱ አውሮፕላን አምራች ቦይንግ ገለጻውን ያዘጋጀው በወራት ልዩነት ሁለት አገሮች ላይ ተከስክሰው ከ300 በላይ ሕይወት የጠፋባቸውና በአሁኑም ወቅት በመላው ዓለም ከመብረር የታገዱት 737 ማክስ 800 አውሮፕላኖቹ ወደ አገልግሎት እንዲመለሱ ለማመቻቸት እንደሆነም ተገልጧል።
የትግራይ መልሶ መቋቋም ድርጅት ትዕምት ተጠሪነቱ ለትግራይ ክልል ምክር ቤት እንዲሆን ዛሬ ወሰነ። ትዕምት ተጠሪነቱ ለምክር ቤቱ እንዲሆን የትግራይ ክልል ምክር ቤት ባካሄደው ጉባኤ መወሰኑን የገለጡት የክልሉ የሕዝብና መንግሥት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳ ናቸው። ሙሉጌታ አጽብሃ ዘገባ አለው።
የትግራይ መልሶ ማቋቋም ድርጅት እምት በመተዳደሪያ ደንቡ መሰረት ባለቤቱ ትግራይ ህዝብ መሆኑን ተግባራዊ ለማድረግ የድርጅቱ ምክር ቤትና ቦርድ ውሳኔ አሳልፏል። የክልሉ ህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሰም
የትግራይ ህዝብ ተጠቃሚነትን ወደ ላቀ ደረጃ ለማድረስ እንዲሁም ይሄ በየደረጃ ያሉ የትእምት ተቋማት የተመሰረቱበትን መተዳደሪያ ደንብ ማዕከል በማድረግ መተዳደሪያ ደንቡን ባለቤቱ የትግራይ ህዝብ ነው ስለሚል የትግራይ ህዝብ ውክልና ያለው ከፍተኛ ፖለቲካ ስልጣን ያለው የትግራይ ምክር ቤት ስለሆነ ስለዚህ የትእምት ቦርድና ምክር ቤት አባላት ሙሉ ለሙሉ ተጠሪነታቸው ወደ ትግራይ ብሔራዊ ክልላዊ መንግስት ምክር ቤት እንዲሆን በበላይነት አጠቃላይ አፈጻጸሙን የሚገመግመውና የሚከታተለውም የትግራይ ክልል ምክር ቤት እንዲሆን መነሻ ሐሳብ በማቅረብ የትግራይ ክልል ምክር ቤት ይህንን ውሳኔ በዝርዝር ከገመገመና ከተወያየበት በኋላ ትእምት ተጠሪነቱ ወደ ትግራይ ክልል ምክር ቤት እንዲሆን በሙሉ ድምጽ ወስነዋል።
የተቋሙ ምክር ቤት አባላት የወረዳዎች፣ የመቀለና የክፍለ ከተሞች የህዝብ ተወካይ ምክር ቤት አፈ ጉባኤዎች አባላት እንዲሆኑ ተወስኗል። ሌሎችም በምክር ቤቱ እንዲካተቱ መወሰኑ ተናግሯል ወይዘሮ ሊያ።
ከዛም በተጨማሪ የወጣቶች፣ የሴቶች፣ የአርሶ አደሮች፣ ታጋዮች ማህበር እንዲሁም የአካል ጉዳተኞች ማህበር እና የተለያዩ የሙያ ማህበራትም የምክር ቤቱ አባላት እንዲሆኑ ከተለያዩ ተቋማት የታወቁ ግለሰቦች፣ ምሁራኖችም ያሳተፈ የምክር ቤቱን አባላት የተለያዩ የህብረተሰብ ክፍል ባሉበት ደረጃ እንዲቋቋም ተደርገዋል። የትእምት ምክር ቤትና ትግራይ ክልል ምክር ቤት አጠቃላይ ግንኙነታቸውና በሂደትም አጠቃላይ የስራ አፈጻጸሙን የሚገመግምበትን አሰራርና መመሪያን ከትእምት መተዳደሪያ ደንብ በተቀናጀ መልኩ በትግራይ ክልል ምክር ቤት በሚወጡ አሰራሮችና መመሪያዎችን ደንብ መሰረት ተገዢ ሆኖ የሚሄድ መሆኑንም ከዚህም በተጨማሪ የወሰነ መሆኑን ለማሳወቅ ነው።
የትግራይ መልሶ ማቋቋም ድርጅት እምት ከተመሰረተ 4 ዓመታትን ያስቆጠረ ድርጅት ነው። ለአሜሪካ ድምጽ ሙልጌታ ጽባህ መቀለም።
ሙልጌታ ጽባህን ለዘገባው እናመሰግናለን። የዓለም አቀፍ ቀይ መስቀል ፌዴሬሽንና የቀይ ጨረቃ ማህበራት ሞዛምቢክ ውስጥ ሳይክሎን ወይም ከባድ አውሎ ንፋስ የተቀላቀለበት ማዕበል ካደረሰው ከፍ ያለ ጉዳት የተረፉትን 200,000 የሚሆኑ ሰዎች ከህልፈት ለማዳን የ30.5 ሚሊዮን ዶላር ረድኤት ለማግኘት ተማጽነዋል። ሊሳ ሽላይን ዓለም አቀፉ የቀይ መስቀል ፌዴሬሽን ዋና ጽህፈት ቤት ከሚገኝባት ጄኔቫ ለአሜሪካ ድምፅ ያጠናቀረችውን ዘገባ ትዝታ በላቸው ይዛ ቀርባለች።
የዓለም አቀፉ ቀይ መስቀል ፌዴሬሽን ዋና ጸሐፊ ኤልሃዲ አሳይ ይህን ተማጽኖ ያቀረቡት ባይራ የተባለችውን የሞዛምቢክ ከተማ ጎብኝተው ከተመለሱ በኋላ ነው። አይዳይ የሚል ስያሜ የተሰጠው ሳይክሎን ወይንም ከባድ አውሎ ንፋስ የተቀላቀለበት ማዕበል ባህር ጠረፍ የምትገኘውን የባይራ ከተማ 90% ማውደሙን ቀይ መስቀል ጠቁሟል። የቀውሱ ደረጃ አስከፊ ነው። በሕይወት የተረፉት ሰዎች የኑሮ ሁኔታም ዘግናኝ ነው ሲሉ ሳይ ገልጸውታል። አንዱ ያዩት መጠለያ ቦታ ራሱ አስጊ ሁኔታ ላይ ይገኛል ብለዋል።
ከጎበኘዋቸው መጠለያዎች አንዱ ትምህርት ቤት ላይ የሚገኘውን ነው። 3,000 የሚሆኑ ሰዎች በ15 የትምህርት ቤት ክፍሎች ተፋፍገው ይገኛሉ። የትምህርት ቤቱ ግማሽ በጎርፍ ተጥለቅልቋል። ለነዛ ሰዎች ሁሉ 6 መጸዳጃ ቦታዎች ብቻ ናቸው ያሉት። ስለሆነም በውሃና በንጽህና ጥበቃ ጉድለት ሊፈነዳ የተቃረበ ቦምብ ላይ ነው የተቀመጥነው ስል ማጋነን አይሆንም።
ሳይ ተስቦና ኮሌራን የመሳሰሉ ውሃ ወለድ በሽታዎች ሊዛመቱ እንደሚችሉ በመግለጽ አስጠንቅቀዋል። በእንደዚህ አይነቱ ሁኔታ እነዚህና ሌሎች በሽታዎች ከባድ አደጋ እንደሚደቅኑ የዓለም አቀፍ ቀይ መስቀል ፌዴሬሽን እና የቀይ ጨረቃ ማህበራት ዋና ጸሐፊ ሳይ አስገንዝበዋል። አስቸኳይ እርምጃ ከተወሰደ ግን ችግሮቹ ሊወገዱ ይችላሉ ብለዋል። ቀይ መስቀል የጠየቀው እርዳታ ለተፈናቀሉ የአስቸኳይ ጊዜ መጠለያ፣ የጤና፣ የውሃና የጽዳት ጥበቃ አገልግሎት ለማቅረብ እንደሚውል ዋና ጸሐፊው ገልጸዋል። የረዴት ሰራተኞች ብዙውን ጊዜ ችላ የሚባሉትን የዕድሜ ባለጸጎችን፣ በሴቶች የሚመራ ቤተሰብን፣ ልጆችንና የአካል ጉዳተኞችን ለመርዳት ልዩ ጥምረት እንደሚያደርጉም ሳያስገንዝበዋል። በእንዲህ አይነት ቀውስ ወቅት ሴቶችና ልጆች ለተለያዩ በደሎችና ለወሲብ ጥቃት እንደሚጋለጡም ሳይገልጸው ዓለም አቀፍ የቀይ መስቀል ፌዴሬሽን ጥበቃ እንደሚያደርግላቸው አስምረውበታል።
ዘገባውን ያቀረባችሁን ተስተናና መሰግናለን። በመጨረሻም በ2016ቱ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ አላስፈላጊ ጣልቃ ገብነት አልፈጸምኩም ስትል ሩሲያ ዳግመኛ አስተባበለች። ምንም እንኳን ልዩ መርማሪው ሮበርት ሙለር ፕሬዝዳንት ትራምፕ በምርጫው ለማሸነፍ ከሞስኮ ጋር አልተመሳጠሩም ቢሉም ሩሲያ ግን በምርጫው ጣልቃ መግባቷን ባልካዱበት ሁኔታ ውስጥ ነው ሩሲያ ይህን ማስተባበያ የሰጠችው። ለሰዓቱ ያለን ዜናም በዚሁ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ያሉ ዘገባዎች ልናቀርብላችሁ ነበር፣ ብዙ ጊዜም የለንም። የዕለቱ አብይ ርዕስ በቀጥታ ይቀጥላል።
የዩናይት ስቴትሱ ልዩ አቃቤ ሕግ ሮበርት ሙለር ሩሲያ እንደ አውሮፓውያን የዘመን አቆጣጠር በ2016ቱ ፕሬዚዳንታዊ ምርጫ እጇን አስገብታ እንደሆን በሚል ሲያካሄዱት የቆየውን ምርመራ ሪፖርት አስረክበዋል። ጠቅላይ አቃቤ ሕጉ ዊሊያም ባር ትናንት እሁድ ለምክር ቤቱ ያቀረቡት የሪፖርቱን ጭማቂ ጥንቅር ታዲያ ፕሬዚዳንት ዶናልድ ትራምፕ የምረጡኝ ዘመቻቸውም ሆነ ከዘመቻቸው ጋር የተገናኘ ማናቸውም ሰው ከሩሲያ ጋር እንዳልተመሳጠረ ይናገራል። ፕሬዚዳንት ዶናልድ ትራምፕ በሮበርት ሙለር በምርመራው ጣልቃ በመግባት ወይም ምርመራውን ሊያሰናክሉ በመሞከር የፍትህ ሂደት የማደናቀፍ ወንጀል ፈጽመዋል ወይም የሚለውን ጥያቄ በተመለከተ ግን ጠቅላይ አቃቢ ሕጉ ዊሊያም ባር ሪፖርቱ ፕሬዚዳንቱ ወንጀል ፈጽመዋል የሚል ድምዳሜ ላይ አልደረሰም፣ ከወንጀልም ነጻ ናቸው አላለም ብለዋል። የአሜሪካ ድምፁ ማይክል ብራውን ባጠናቀረው ዘገባ የሙለር ሪፖርት ለሕዝብ ይፋ ይደረጋል፣ ምን ያህል ውስጥ ነው ይፋ የሚደረገው በሚሉት ዙሪያ አዲስ እሰጥ አገባ እየተቀሰቀሰ መሆኑን አመልክቶ ተከታዩን ዘገባ አጠናቅሯል። ቆንጂት ታየ ይዛ ቀርባለች።
አዎ፣ የፕሬዝደንት ዶናልድ ትራምፕን አስተዳደር ዘመን ሲፈታተን የቆየው ምርመራ ተጠናቋል። ፕሬዝደንቱም ሲያስተባብሉ ነው የከረሙት።
የተፈጸመ የመመሳጠር አድራጎት የለም፣ ተፈጽሟል የሚባለው ሸፍጥ ነው። እኔ ከሩሲያ ጋር አልመሳጠርም።
በምርመራው 37 ተከሰዋል። 5 የፕሬዝደንቱ የቀድሞ ረዳቶች ወንጀል መፈጸማቸውን አምነዋል። ሮበርት ሙለር ሪፖርታቸውን ለጠቅላይ አቃቤ ሕግ ዊሊያም ባር አስረክበዋል። ከሪፖርቱ ምን ያህሉ ለኮንግረስና ለአሜሪካ ሕዝብ ይፋ እንደሚደረግ የመወሰን ስልጣን ያላቸውም ጠቅላይ አቃቤ ሕጉ ናቸው። ዲሞክራቶች በጉዳዩ ዙሪያ ድምጻቸውን እያሰሙ ነው። በመወሰኛ ምክር ቤቱ የዲሞክራቶች መሪው ሴኔተር ቸክ ሹመር
It's imperative for Mr. Barr to make the full report public.
ሚስተር ባር ሙሉውን ሪፖርት ይፋ ማድረግ ግዴታቸው ነው። ለሪፖርቱ መሠረት የሆኑትን መረጃዎችና ውጤቶቹን ለተወካዮች ምክር ቤቱ ማቅረብ አለባቸው።
የተወካዮች ምክር ቤት ዲሞክራት አባል አዳም ሺፍ
Do not think you can bury this report. It is essential that the
ሪፖርቱን መቅበር ይችላልው ብለው እንዳያስቡ። ሪፖርቱ ሙሉ በሙሉ ለሕዝብ ይፋ መደረግ አለበት።
ሪፐብሊካኑ የመወሰኛው ምክር ቤት የፍትህ ኮሚቴ ሊቀመንበር ሊንዚ ግራም በበኩላቸው የሪፖርቱ አያያዝ ሕጉ በሚፈቅደው መሰረት በተቻለ መጠን ግልጽ መሆን አለበት ብለዋል። ሌሎች ሪፐብሊካኖች ደግሞ ዲሞክራቶች ምንም ቢሆን አይረኩም በማለት ይተቻሉ። የተወካዮች ምክር ቤት አባል ጂም ጆንስ አንዱ ናቸው።
They don't think this Mueller report's going to be the bombshell they all anticipated it was going to be.
የሙለ ሪፖርት እነሱ ሲጠባበቁት የነበረውን ያህል የሚፈነዳ ጉዳይ ዘንዳል ሆነ ገብቷቸዋል። ስለዚህ ነው አሁን ብድግ ብለው ማአት አይነት ወንጀላ የሚያሰሙትና ምርመራዎች ይከፈቱ ማለት የጀመሩት። ዲሞክራቶች እንደዚያ ነው የሚንቀሳቀሱት።
ዲሞክራቶች በበኩላቸው ሪፖርቱ ትራምፕ ከወንጀል ነጻ መሆናቸውን አረጋግጦላቸዋል ብሎ ከወዲሁ መለፈፍ ችኮላ ነው በማለት ይከራከራሉ። የተወካዮች ምክር ቤት አባል አዳም ሺፍ እንደገና
መጀመሪያ
ሪፖርቱ ምን እንደሚል እንይ። ሪፐብሊካኖች ሪፖርቱ ትራምፕንና የቀድሞ ረዳቶቻቸውን ነጻ ያወጣቸዋል ብለው ያን ያህል የሚተማመኑ ከሆነ ይፋ እንዲደረግ ለሪፖርቱ መሰረት የሆኑትን ማስረጃዎች ኮንግረስ እንዲያገኝ መታገል አለባቸው።
አያይዘውም አደም ሺፍ የፍትህ ሚኒስቴር ስልጣን ላይ ያለ ፕሬዝደንት መክሰስ አለመቻሉ እንዳለ ሆኖ ኮንግረሱ ግን ፕሬዝደንቱን ተጠያቂ የማድረግ ኃላፊነት አለበት ብለዋል። በዚህ መካከል ታዲያ ህዝቡ ግራ በተጋባ ሁኔታ የሚሆነውን እየጠበቀ ነው። የቺካጎ ዩኒቨርሲቲ ተማሪው ክሪስቶፈር ዊልሰን
We have to see I guess what's in the report but those are the two realistic possibilities to me.
የሪፖርቱን ይዘት ማየት አለብን መሰለኝ። የሆነ ሆኖ እንደኔ አስተያየት ብዙ ነገር ተገኝቷል። ነገር ግን ሙለር ምንም ማድረግ አልቻሉም ወይም ደግሞ ይህ ነው የሚባል ነገር ስላልተገኘ በዚሁ ማብቃቱ ነው። ከሁለት አንዱ ነው የሚሆነው።
የላዮላ ዩኒቨርሲቲ የህግ ፕሮፌሰሯ ጄሲካ ሌቨንሰን በበኩላቸው ይህ ቀን በጉጉት ስንጠብቀው የቆየ ነው ነው። አሁን ደግሞ እንግዲህ ከሪፖርቱ ምንም አይነት መረጃ ሳናገኝ ለወራት ልንጠብቅ እንችላለን ይላሉ። ሩሲያ በአሜሪካ ምርጫዎች ጣልቃ ለመግባት ፈጽሞ ሞክሬ አላውቅም ስትል ስታስተባብል ነው የቆየችው። የሁለቱም ፓርቲዎች የምክር ቤት ተወካዮች ግን ይህን ማስተባበያ ውድቅ ሲያደርጉ ቆይተዋል።
የዕለቱ አብይ ርዕስ ነበረ። ሌሎች ዘገባዎች ደግሞ ይቀጥላሉ። በኢትዮጵያ ፍርድ ቤቶች ህግ ከማስጠበቅና ፍትህ ከማስከበር ይልቅ ለሀብታሞችና ለባለሥልጣናት የተገዙ ናቸው የሚለው አመለካከት አብዛኛው ሕዝብ ዘንድ የሚንጸባረቅ መሆኑን የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ተናግረዋል። ሕዝቡ በፍርድ ቤቶች ላይ ያለውን እምነት ለማጎልበት ይረዳሉ በተባሉ ሁለት ረቂቅ ሕጎች ላይ የተያዘውን ውይይት የተከታተለው የአዲስ አበባ ዘጋቢያችን መለስካቸው አማሃ ነው። ቀጥል።
የፌዴራል ጠቅላይ ፍርድ ቤት የዳኝነት ስርዓቱ የተስተካከለና ህብረተሰቡ በፍርድ ቤቶች ላይ ያለው አመኔታ እንዲጨምር ለማድረግ እየሰራ ነው ሲሉ ፕሬዚዳንቷ ወይዘሮ መዓዛ አሸናፊ አስታወቁ። ወይዘሮ መዓዛ ከትናንት በስቲያ በሁለት ረቂቅ አዋጆች ላይ የተካሄደውን ውይይት ሲከፍቱ ባሰሙት ንግግር የዳኝነት ስርዓቱን ለማሻሻል ጠቅላይ ፍርድ ቤቱ 17 ከፍተኛ የህግ ባለሙያዎችን ያካተተ የዳኝነት ስርዓት ማሻሻያ ጉባኤ አቋቁመዋል። አማካሪ ጉባኤው በስሩ 3 ንዑሳን ኮሚቴዎችን በማዋቀር ዘርፈ ብዙ ተግባራትን በማከናወን ላይ እንደሚገኝም ወይዘሮ መዓዛ ተናግረዋል። ፕሬዚዳንቷ በአሁኑ ወቅት በኢትዮጵያ ያሉ ፍርድ ቤቶች በአብዛኛው ህዝብ ዘንድ እንዴት እንደሚታዩም ጠቁመዋል።
ከተለያዩ ባለድርሻ አካላት ጋር ካደረግናቸው ውይይቶች አቤቱታ ለማቅረብ ወደ ጽህፈት ቤታችን በየዕለቱ ከሚመጡ ባለጉዳዮችና በፍትህ ስርዓቱ ላይ ከተደረጉ ጥናቶች ለማረጋገጥ እንደቻልነው ፍርድ ቤቶችን በተመለከተ በአብዛኛው የህብረተሰብ ዘንድ ያለው እይታ የዳኝነት ስርዓቱ ከህግና ፍትህ ይልቅ ስልጣን ወይም ሀብት ላለው የተገዛ እንደሆነ የሚያስብ ነው። ይህ አስተያየት የተሟላ ባይሆንም ህዝቡ በፍርድ ቤቶች ላይ ያጣውን አመኔታ ለመመለስ ቅድሚያ የሚሰጠው የለውጥ ስራ ነው። ስለዚህም በስርዓቱ ውስጥ ያሉ ዳኞች የሚጠበቅባቸውን የእውቀትና የስነ ምግባር መመዘኛ ያሟሉ መሆናቸውን መመርመር አስፈላጊ ሆኖ ተገኝቷል።
በንዑሳን ኮሚቴዎች ተጠንተው ከተዘጋጁት ረቂቅ ህጎች አንዱ የዳኞች አስተዳደር ጉባኤን እንደገና የሚያቋቁመው አዋጅ ነው። የዳኝነት ነጻነት፣ ገለልተኝነትና ተጠያቂነት ጉዳዮች ጥናት ንዑስ ኮሚቴ ሰብሳቢ አቶ ማንደፍሮት በላይ የረቂቁን አጠቃላይ ይዘት ያብራራሉ።
የቀረበው የማሻሻያ ሀሳብ የፌዴራሉን የዳኝነት አካል የፍትህ አስተዳደሩን የሚመለከት ነው። ከዚህ በፊት የነበረው የዳኞች አስተዳደር ጉባኤ ማቋቋሚያ አዋጅ የሚባል አለ፣ አሁን በስራ ላይ ያለ። አሁን ከዛ ሰፋ ባለ መልኩ ጉባኤውንና የዳኞችን ብቻ ሳይሆን የፍትህ ስርዓቱን አስተዳደር በአጠቃላይ የዳኞችን አሿሿም፣ የፍርድ ቤቱን አሰራር፣ አስተዳደር፣ በጀት የመሳሰሉትን ሁሉ አጠቃሎ የያዘና በእያንዳንዱ ጉዳይ ላይ የጉባኤውንም አደረጃጀት አወቃቀር ሰፋ ያለ ውክልና ያለበት የተለያየ የሙያ ስብጥርን ይዞ እንዲሰራ ለማስቻል የተደረገ ነው። ይሄ ፍሬምወርክ ነው። ይሄ ፍሬምወርክ ህግ በህገ መንግስቱ የተቀመጡትን መርሆች ወደ ስራ ለመተርጎም ከሚያስፈልጉ ስራዎች አንዱ የህግ ነው።
ህጉን በተለያየ ደረጃ በስራ ላይ ለመዋልም ደንቦችን የማውጣትንም አስፈላጊነት አቶ ማንደፍሮት አስገንዝበዋል።
ዳኞች የሚመለመሉበትን ስርዓት በዝርዝር መስፈርቶቹ ምን መሆን አለባቸው በየደረጃው ያለው አሁን በፊትም የለም ማለት አይደለም አለ፣ ግን በጣም ጥቅል የነበረ ነው። እሱን በዝርዝር የማስቀመጥ እና በዛ ስርዓት እንዲሾሙ የማድረግ ተጠያቂነት ደግሞ ሲኖር የሚጠየቁበትን ደግሞ የዲሲፕሊን የኮድ ኦፍ ኮንዳክት ስነ ምግባሩን ማለት ነው እሱን በደንብ በዝርዝር የሚዘረጋ ይሆናል ማለት ነው። ስለዚህ ይህ አዋጅ ሲወጣ ስራው በሙሉ አለቀ ማለት አይደለም። ሌሎች ደንቦች እና ፕሮሲጀሮች፣ የአሰራር መመሪያዎች በዝርዝር መውጣት አለባቸው።
ጠቅላይ ፍርድ ቤቱ የዳኝነት ስርዓቱን ለማሻሻል የሚያከናውናቸውን ስራዎች የተባበሩት መንግስታት የልማት ድርጅትና የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ወይም ዩኤስአይዲ እንደሚደግፉት ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች፣ ተከታዩም የመጽሔት ርዕስ እዚያው አዲስ አበባ ያቆየናል። በአገሪቱ እየተካሄደ ያለው ለውጥ እስካሁን ያስገኘውን ውጤት አቅሎ ማየት አይገባም ሲሉ ጠቅላይ ሚኒስትር አብይ አህመድና አስተዳደራቸው ገለጡ። አቅላይነት የሚተጉ ሰዎችን ያሰንፋል ያሉት ጠቅላይ ሚኒስትሩ ለተገኙት ውጤቶች ተገቢውን እውቅና መስጠት እንደሚገባም አሳስበዋል ሲል እስክንድር ፍሬው ተከታዩን አድርሶናል።
አሁን ጊዜው የለውጡን የአንድ ዓመት ጉዞ መመልከቻ ነው። ጠቅላይ ሚኒስትር አብይ አህመድና መንግስታቸው ሰሞኑን እያደረጉ ያሉት ይህንኑ ነው። በሸራተን ሆቴል የተካሄደው የሁለት ቀናት የፓናል ውይይት በዚህ ላይ አተኩሯል። መድረኩን ያዘጋጀው ራሱ የጠቅላይ ሚኒስትር ጽህፈት ቤት ነው። አዘጋጆቹ ገና በመግቢያው እንዳሉትም አሁን ያለው መንግስት ከሰው ፊት የሚያስቀርብ ስራ መስራቱን ያምናል። ተጨማሪ አስተያየቶችን ለመቀበል መስተካከል ያለባቸውንም ለማስተካከልም ዝግጁ ነው። በአንድ ዓመት ውስጥ ለተሰራው ስራ እውቅና መስጠት እንደሚገባ መንግስት አሳስቧል። በአንድ ዓመት ውስጥ የተሰሩ ስራዎች በቂ አይደሉም በሚል የተለያዩ ወገኖች በማህበራዊ ሚዲያ የሚያሰራጫቸው ሐሳቦች፣ በመድረኩም የተነሱ ጥያቄዎች መንግስትን ያስደስቱ አይመስልም። በሸራተኑ መድረክ ለምሳሌ ተከታዩን የጠየቁ ነበሩ።
የመጀመሪያ ጥያቄ ለክብርት ሚኒስትሯ ነው። አንድ ዓመት ትንሽ ነው። በአንድ ዓመት ጊዜ ውስጥ አችሁ ትክክል አይመስለኝም፣ ስለዚህ አቅጣጫ እያያችሁ ቆዩ ነው የሚሉት። ይሄ ምናልባት ትንሽ ከፍ ከፍ ላሉ ሰዎች፣ ትዕግስት ላላቸው ሰዎች ሊሆን ይችላል። የተራቡ ሰዎች፣ ስራ አጣን የሚሉ ወጣቶች፣ ትኩስ ኃይሎች፣ ለምንም ነገር ትዕግስት የሌላቸው ወጣቶች፣ በተለይ ደግሞ በእኛ ኃይል በእኛ እንቅስቃሴ ስልጣን ላይ ለመውጣት ችላችኋል ለሚሏችሁ ሰዎች መልስ አይመስለኝም። ምክንያቱም እነሱ ለውጥ ይጠብቃሉ፣ አስቸኳይ መፍትሄ ይፈልጋሉ። ካለበለዚያ እናንተንም ማውረድ እንችላለን የሚል ኤክሰርሳይዝ ውስጥ እንዳይገቡ አንድ መፍትሄ የሚያስፈልገው ነገር ይመስለኛል።
ለዚህ ጥያቄ ምላሽ የሰጡት በተወያይነት የቀረቡት የሰላም ሚኒስትር ሙፈሪያት ካሚል የተገኙ ውጤቶችን ቀለል አድርጎ ማየት እንደማይገባ አሳስበዋል።
ሪፎርሙን በስኮፕም በዴብዝም ኮሚኒኬት ማድረግ ላይ ችግር እንዳለን እኛ ጋር እኔ እየገባኝ ነው። ከዚህ መድረክ ካልሆነ ሰው ሲረዳ በአንድ በኩል አቅልሎ የማየት የተጀመሩ ኢኒሽቲቮችን የራሱን ድሎች ማለት ነው። በሌላ አነጋገር የመንግስት ብቻ ድሎች አይደሉም እነዚህ ድሎች። በሌላ መንገድ በጣም አግዝፎ ደግሞ ያለውን ዲስራፕሽን በአብዮት መልክ መግለጽ የሚፈልግ ሰው አለ። አብዮት አይደለም። አብዮት ከሆነ አብዮት ምን እንደሆነ ሁሉም ሰው ስለሚያውቅ እዚህ ዲፋይን አላረግም እኔ። አብዮት ግን አይደለም። ሪፎርሙ ግን ዴብዝ አለው። ስኮፑም በጣም ሰፊ ነው። ያልተነካካ የሚባል ሴክተር የለንም። ፖለቲካው፣ ኢኮኖሚው፣ ገቨርናንሱ፣ ጀስቲስ ሲስተሙ የት ጋ ነው ያላቆሰል ነው? ሬጉላቶሪው፣ ጁዲሽሪው የት ነው ያልነካካ ነው? ቢየሳስብ ያልነካካ ነው ቦታ ፓርቲው የጀመረውም ከፓርቲው ነው። ያልነካካ ነው ቦታ የለም። ሶ ፍሬም አፍራት ላይ አንዳንዱ የራሱን ሪዝነብል ታይም ይፈልጋል። ለምሳሌ ሴኩሪቲ ሴክተር ሪፎርም አግሬሲቭሊ ነው እየተሰራ ያለው። አንዳንዶቻችሁን ዊትነስ ማድረግ የምትችሉ ይመስለኛል።
በውይይቱ ማጠቃለያ ላይ በድንገት የተገኙት ጠቅላይ ሚኒስትር አብይ አህመድም የአቅላይነት መንፈስ ያሉትን ተችተዋል።
ከትናንትና ውይይታቸው አንዳንዱ ሰምቻለሁ፣ በጣም የአቅላይነት መንፈስ የተጣባው ፖለቲካ ኢትዮጵያ ውስጥ ያለ ኢትዮጵያና ኤርትራ ታርቀዋል፣ ጥሩ ነው፣ ግን የመሪዎች ግንኙነት ይመስላል። ለምን እንደዚህ ርክስክስ እናደርገዋለን? 20 ዓመት እኮ አልቻልንም መፍታት። 20 ዓመት ያልፈታነው ነገር ሲፈታ በልኩ ሳናወድስ የሚቀረውን ነገር ለማምጣት መጣር ስህተት ነው። ኢትዮጵያ ውስጥ ጋዜጠኛ አልታሰረም። የትኛው ጋዜጠኛ ይናገራል? ይሄ አሁንም ታስሮ ሂሮ ለመሆን የሚሯሯጠው አሁን እኛ አስረን ጋዜጠኛ ታሰረ ተብሎ በእስር ውስጥ ጀግና ለመሆን የሚሯሯጥ ሰው ነው ያለ። አቅላይነት የሚተጉ ሰዎችን ያሰንፋል። ጥሩ አይደለም። ማቅለል አያስፈልግም፣ በሚዛኑ ማየት ነው። ሶሻል ሚዲያ ጋር ተያይዞ የተነሳው ሀሳብ አጠቃላይ ሚዲያ ጋር ኢትዮጵያ አሁን ባለችበት ሁኔታ ውስጥ እየታየ ያለው ነገር የሚጠበቅ ነው። አሁንም መርዶ እንዳይሆንባችሁ ለሚቀጥሉት ቢያንስ ከ8-10 ወር በተደጋጋሚ ብየዋለሁ፣ ይቀጥላል። ይሄ ሁኔታ ይቀጥላል። ቡና መጨረሻ አእምሮ የምንጠጣው መጀመሪያ ተፍለቅልቆ ነው። የመስከን ጊዜ ላይ እስከሚደርስ ድረስ ይቀጥላል። ብዙ ሂሮ ስላለው በዚህ ጉዳይ ማለት ነው። በኋላ ግን እየጠራ እየሰከነ መሄዱ አይቀርም።
የአሜሪካ ድምፅ ያነጋገራቸው ምሁራንና የፖለቲካ ተንታኞች የጠቅላይ ሚኒስትር አብይ አህመድ የመጀመሪያ ዓመት ከነ ችግሮቹም ቢሆን እየተሳካ ሊባል እንደሚችል ያምናሉ። በአዲስ አበባ ዩኒቨርሲቲ የታሪክ መምህርና የፖለቲካ ተንታኝ አቶ አበባ አያሌው ከነዚህ አንዱ ናቸው።
እኔ የተሳካ ነው ምለው አንደኛ ትልቁ ነገር አገሪቱ ላይ እፎይታ፣ ይሄ በመንግስት በኩል ያለው እፎይታ ማግኘታችን። ሁለተኛ ትልልቅ ነገሮች ለሀገሪቱ ፈተና የነበሩትን አሁን ለምሳሌ ከኤርትራ ጋር ከሌሎች ጋር የነበሩትን ነገሮች ማለዘብ መቻሉ፣ ገና ችግሩ አልተፈታም። አሁንም እነዚህ ለዝበው ሰላማዊ ግንኙነት መፈጠሩ። ሶስተኛ ይሄ በጎ አደረጉም መጥፎ አደረጉም አኩርፎ በደጅ የነበረው ተሰዶ የጠፋ ሁሉ ወደዚህ መምጣት መቻሉ፣ የፖለቲካ ኃይሎችም፣ ግለሰቦችም፣ ጋዜጠኞችም፣ ሌሎችም እንደገና ጽንፍ የያዘው ሚዲያ አሁንም ብዙ አልተላቀቀም እንጂ የመንግስት ሚዲያ በአንድ በኩል አለ፣ ውጭ ያለው ደግሞ ሚዲያ አለ። አይደለም እንዴ አሁን ይሄ የኦኤምኤን እንላለን፣ ኢሳት እንላለን፣ እነዚህ ሁሉ ያለምንም ነገር ኢትዮጵያ ውስጥ ሆኖ መስራት መቻል ትልቅ ነገር ነው። አሁን ጥሩ እየሰሩ ነው፣ መጥፎ እየሰሩ ነው፣ እሱ ገና እንግዲህ የምናውቀው ነው። ግን ለውጥ ምንድን ነው ብንል አገሪቱ እንደዚህ አይነት ለውጥ አጋጥሟት አያውቅም። አንደኛ ለውጥ ይመጣል፣ አንዱን ይገረስሳል፣ አንዱን ይመታል፣ ከዛ አኩርፎ ይሰደዳል። ይሄ ግን እኮ የለም፣ ለውጥ ልናመጣ ነው ጀምረናልና ኑስቲ ነው። ተቋማት ታረቁ። አሁን ለምሳሌ ኦርቶዶክስ ተዋህዶ ቤተክርስቲያንን የሚያክል ትልቅ ግዝፈት ያላት ቤተክርስቲያን የለችም፣ ተቋም ነች። አይደለም እንዲህ ያንን አንድ ማድረግ መቻል ማምጣት። የእስልምና ጉዳዮች አሉ፣ ሌሎች አሉ። እነዚህ
ለሁለት ተከፍለው ነበር። ያው ወደ አንድ ነው
በደንብ እንደው አንድ ዝርዝር ይዞ ቼክሊስት አይነት ማለት ነው። ምን ተደረገ ብሎ ለሚያስብ ሰው የስኬት አመት ነው። የዛን ያክል ደግሞ የፈተና አመት ነው የነበረ። ምክንያቱም ወትሮ ከነበረው የበለጠ መፈናቀል፣ ከነበረው የበለጠ እርስ በርስ የመጋጨት ነገር ተከስቷል።
ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው ቃለ መሐላ የፈጸሙት ባለፈው መጋቢት 24 2010 ዓ.ም ነው። ይህንን የመጀመሪያ ዓመት የሚዳስሱ ዘገባዎች ሰሞኑንም ይቀጥላሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እንደዘገባው እናመሰግናለን። አድማጮች፣ በተከታዩ ርዕስ ደግሞ ወደ ምዕራብ ኢትዮጵያ እንሄዳለን። በምዕራብ ወለጋ ቆንዳላ ወረዳ ባለፈው ሳምንት አርብ የመንግስት ታጣቂዎች 3 ሰዎችን ገድለው ሌሎች 3 አቁስለዋል ሲሉ ወንድሜ ተገሎብኛል ያሉ አንድ የአይን እማኝነታቸውን የተናገሩ ግለሰብ ለአሜሪካ ድምፅ ገልጠዋል። የወረዳው አስተዳዳሪ በበኩላቸው ድርጊቱ እውነት መሆኑን ገልጠው ጠላት ያሉት ወገን ባስተላለፈው የተሳሳተ መረጃ የተፈጠረ ስህተት ነው ይላሉ። 2 የመከላከያ አባላትም በጥቃቱ ሕይወታቸውን ሲያጡ፣ ሌላ አንድ ወታደር ደግሞ ቆስሏልም ብለዋል። የሕግ የበላይነት እንዲረጋገጥ ጉዳዩ በአግባቡ እየተጣራ ይገኛልም ሲሉ ገልጠዋል። ናኮር መልካ ነው ከነቀምት ተጨማሪ ዘገባ አለው።
በቆንዳላ መሬሱ ቃ ቀበሌ ተኩስ ሲከፈት በቦታው እንደነበርና አብዱልጃባር መሐመድ የሚባል ወንድሙ በመንግስት ታጣቂ በተከፈተበት ተኩስ እንደተገደለበት የሚናገረው ሸምሱ መሐመድ ባለፈው ሳምንት አርብ በግምት ከቀኑ 11 ሰዓት ላይ ተፈጠረ ያለውን እንዲያስታውሳል። ምሳ ለመብላት ብለን ወደ ውስጥ ስንገባ የመንግስት ታጣቂዎች እየሮጡ መጡ። ከመኪና እንደወረዱ ገሚሶቹ ወደ ላይ፣ ሌሎቹ ወደ ታች ሮጡ። ምግብ ቤቱን ከበቡት። ምግብ ቤት ውስጥ ሌሎች 4 የመንግስት ታጣቂዎች ነበሩ። ወገነን ይያሏቸው ተኮሱባቸው አንዱም ተመታ ወንድሜ በአምስት ጥይት ነው የተመታው የጥቃቱ ሰለባ የሆኑት ሶስቱም የመሬሱ ቃናዋሪዎች ባለፈው ቅዳሜ የቀብር ስነ ስርዓታቸው እንደተካሄደ የሚናገረው ሸምሱ የወረዳው ባለስልጣናት ተገኝተው አስተላለፉ ያለው መልእክትም እንዲያብራራል በቀብር ስነ ስርዓቱ ላይ መተው ስህተቱ የራሳችን ነው ህዝቡን ይቅርታን ጠይቃለን ሲሉ ነበር በስምንት መኪና መተው ነበር ይቅርታ የጠየቁት ለተፈጠረው ስህተት በባህሉ መሰረት እርቅ እናካሄዳለን ነው ያሉት ሸምሱ እንደሚለው በዳሳና ቀነኒሳ የሚባሉ ሌሎች ሁለት ሰዎች ምግብ ቤት ውስጥ የነበሩ ሲሆን በተከፈተው ተኩስ ህይወታቸው አልፏል ሌሎች 3 ሰዎች ደግሞ ቆስለው በቤጊ ሆስፒታል የህክምና ክትትል እየተደረገላቸው ነው ሲል ተናግሯል መሐመድ አህመድ ሌላው ያይን እማኝ ተኩስ ሲከፈት ተደብቆ ሲያይ እንደነበር በመግለጽ ተውጭ የመጡ የመንግስት ታጣቂዎች ምግብ ቤት ውስጥ በነበሩ ሰዎች ላይ ተኩስ የከፈቱት የኦሮሞ ነጻነት ግንባር ታጣቂዎች መስለዋቸው ነው ይላል 4 የመንግስት ታጣቂዎችም በዚሁ ተኩስ ቆስለዋል ሲል ተናግሯል የቆንዳላ ወረዳ አስተዳዳሪ አቶ በለጠ ሞገስ በመሬ ሱቃ ተከሰተ ስለተባለው ግድያ ለአሜሪካ ድምጽ አብራርተዋል የተፈጠረው ነገር እውነት ነው በተሳሳተ መረጃ ነበር ግጭቱ የተፈጠረው ከተማው ውስጥ ችግሩን ለመፍጠር ታስቦበት የተደረገ ነገር ግን አልነበረም በከተማው የሆነት ታጣቂዎች እንደሚንቀሳቀሱ እሳቸው ጠላት በሚሉት አካል በተላለፈው የተሳሳተ መረጃ ከሌላ ቀጠና የመጣው የመንግስት ታጣቂ በከፈተው ተኩስ 2 የመከላከያ ሰራዊት አባላት ህይወታቸው እንዳለፈና አንድ መቁሰሉን የተናገሩት አስተዳዳሪው የህግ የበላይነትን ለማስከበር ሲባል ጉዳዩ በአግባቡ ተጣርቶ ወንጀሉን የፈጸሙት ተጠያቂ ይሆናሉ ብለዋል። የዞኑ ማዘዣ ማዕከል አስተባባሪ አቶ ደጀኔ ገብረ ማርያም በመንግስትና የአባገዳዎችንና ሀደሲንቄዎችን እንዲሁም ምሁራን ያቀረቡላቸውን እርቅ ባልተቀበሉ በዞኑ የሚንቀሳቀሱ የኦነግ ታጣቂዎችን በተመለከተ የመንግስት እቅድ ምንድን ነው በማለት ላነሳነው ጥያቄ ተከታዩን መልስ ሰጥተውናል።
በእኛ በኩል እንደ መንግስት በአካባቢው ላይ እንዲፋቀር ማንኛውም የመንግስት የታጠቀ ኃይል የመጀመሪያ ስራው በአካባቢው ካሉ የአስተዳደር ሰዎች በአካባቢው ካሉ ካድሬዎች ጋር ለህዝቡ ተደጋጋሚ የተለያየ የህብረተሰብ ክፍል ተደጋጋሚ ውይይት ተደጋጋሚ የግንዛቤ ማስጨበጫ ቅስቀሳ ተደርጓል። ምን እንዲሆን ህዝቡ እዛ አካባቢ መሄድ እንደሌለበት ለነሱ የሚያደርገውን ድጋፍና ጥንቃቄ እንዲያደርግ እንቅስቃሴ ይሄ በየጊዜው የግንዛቤ ማስጨበጫዎች እየተሰጡ ነው እየተደረጉ ነው ያለ ህዝቡ ማድረግ ያለበት ይህንን የመከላከልና የመታገል የህዝቡ ኃላፊነት ነው የሚሆነው። መንግስት ግን ህግና ስርዓትን ህዝቡ ድረስልኝ እያለኩ ነው እየተገደልኩ ነው እየተቃጠልኩ ነው የሚለውን ህዝብ ሰምቶ ህግና ስርዓትን ለማስከበር የሚወስደውን እርምጃና እንቅስቃሴ ይቀጥላል መንግስት።
የኦነግ ማዕከላዊ ኮሚቴ አባል አቶ ሚካኤል ቦረን በበኩላቸው የኦነግ ታጣቂዎችን ጉዳይ ከአንድ ወር በፊት ለአባገዳዎች አሳልፈው መስጠታቸውን ገልጸው ተከታዩን ብለዋል። ጦርነት ግድያ በህዝባችን ላይ እየተፈጸመ ነው ያለው። ኃላፊነቱን የወሰዱት የገዳ አባቶች የደረሱበትን ይፋ አላደረጉም ወይ ጨርሰናል አላሉም። በዚህ መካከል እኛ የኦነግ ሰራዊትን በተመለከተ የምንለው ነገር የለም። ነገር ግን ህዝባችን በመንግስት ታጣቂዎች እያለቀ እንዳለ በማዘዣ ማዕከሉ ስር እንደሚተዳደርና ግድያም በህዝቡ ላይ እየተፈጸመ እንዳለ እንሰማለን። ህዝቡም ያውቃል። ከዚህ ውጪ የምንለው ነገር የለንም። በዚህ ጉዳይ ላይ የእርቅ ኮሚቴውን አመራሮች በስልክ ለማናገር ያደረኩት ጥረት አልተሳካም። እንዳገኘው ይዤ የምቀርብ ይሆናል። ለአሜሪካ ድምጽ ናኮር መልካ ከነቀምቴ።
ናኮርን ለዘገባው እናመሰግናለን። በድሬዳዋ አስተዳደር የሚገኘው የአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን አስተዳደር የመሬት ወረራ ተካሄደብን ይላል። አስተዳደሩ የቤተ ክርስቲያኒቱ ህጋዊ ይዞታ ወረራ ተካሄዶበታል፣ ያንንም አረጋግጫለሁ ይላል። ፖሊስ የተወሰኑ የድርጊቱ ፈጻሚዎችን ይቅርታ በቁጥጥር ስር እንደዋለ ይናገራል። በሌላ በኩል በድሬዳዋ የሚገኙትን ከ15,000 እስከ 20,000 የሚገመቱ ህገወጥ ቤቶች ከማፍረስ ይልቅ ሌሎች አማራጮችን እያየሁ ነው ብሏል አስተዳደሩ። በተጨማሪ አዲስ ቸኮል ዝርዝሩን ልኳል።
ባለፈው ሳምንት ማክሰኞ በአቦይ ቤተክርስቲያን ግቢ ውስጥ የደረሰውን የሀገረ ስብከቱ ጸሐፊ ሊቀ ትጉሃን ማትያስ በቀለ እንዲህ ይገልጹታል።
ህገወጥ ወጣቶች መጥተው በወረራ ጫካውን መንጥረው እየጠረጉ አጥሩን አፈራርሰው ጫካውን መንጥረው ጭራሽ ቤተክርስቲያኑ ላይ አደጋ ለማድረስ ነበረ ያሁለታ ወረራ። ጠዋት ነው፣ አንድ ሰዓት ተኩል ሁለት ሰዓት አካባቢ ላይ ከ300-400 በላይ የሚሆኑ በርካታ ወጣቶች ከመልካ ገብዱ፣ ከገንደ ገራዳ፣ ከገንደሎኒ፣ ከደንገቡ ጭምር የተውጣጡ በርካታ ወጣቶች ናቸው መጥተው የቤተ ክርስቲያኒቷን ይዞታ መሬት ካርታ ያለውን በህገ ወጥ ለመውረር ሊጨፈጨፉ አጥሩን አፍርሰው ሲገቡ ቤተ ክርስቲያን ውስጥ ያሉት እቃዎች ደውል በመደወል ህዝብ ፖሊስም ቀድሞ እንዲደርስ ሆነ። ደውሉን የሰሙ ምዕመናን መጡ። መጥተው ያው የመከላከል ስራ ተሰራ። የህግ አካላትም መጡ። የፌዴራል ፖሊስም መከላከያም መጣ። በዛ መሰረት ጉዳዩ እልባት ሊያገኝ ይችሏል።
ከአምስት ወር በፊት ቤተ ክርስቲያኗና ሌሎች አቤቱታ አቅራቢዎች በመሬት ይዞታው ላይ ቅሬታ አቅርበው እንደነበር ያስተዳደሩ የመሬት ልማትና ማኔጅመንት ቢሮ ኃላፊ ዶክተር ደራራ ሁቃ ይናገራሉ።
የዛሬ አምስት ወር አካባቢ ቤተ ክርስቲያኗ ማመልከቻ ለመሬት ልማትና ማኔጅመንት ቢሮ ታስገባለች። ማመልከቻው ምንድን ነው? ይዞታዬን እንዲከበርልኝ በህጋዊ መንገድ ያስኩት መሬት እየተወረረ ነው፣ ሰዎች በህገ ወጥ መንገድ ግቢ ውስጥ ገብቷል፣ ስለዚህ አስወጡ ልኝ የሚል ጥያቄ ይዛ ነው ቤተ ክርስቲያኗ የመጣችው። ልክ ይህንን ጥያቄ ተከትሎ ሌላ ቡድን ደግሞ በባለጉዳዮች ቀን ወረፋ ጠብቆ ይገባል። ቤተ ክርስቲያን የእኛን መሬት ወራለች፣ እዚያ አካባቢ የምንኖር ሰዎች ቤተ ክርስቲያኗ በህገወጥ መንገድ የእኛ መሬት ይዛለች እና አስለቅቁልን የሚል ኮንትራዲክቲንግ የሆነ ሁለት ነገር ይዞ ይመጣል።
ጉዳዩን ለማጣራት ግብረ ኃይል ተቋቁሞ የነበረ ሲሆን በውጤቱም መሬቱ የቤተ ክርስቲያን መሆኑን ማረጋገጣቸውን ዶክተር ደራራ ገልጸዋል። በቤተ ክርስቲያኗ ግቢ ውስጥ የተገነቡ ህገወጥ ይዞታዎች እንዲነሱ የተደረገ ሲሆን በሌላ በኩል 9 ቤቶች በ2003 የሳተላይት ካርታ ላይ መኖራቸው ስለተረጋገጠ ሌላ ምትክ ቦታ እንዲዘጋጅላቸውና እስከዚያው ቤተ ክርስቲያኗ እንድትታገስ ተነጋግረው መስማማታቸውን፣ ለ9 ባለይዞታዎችም ምትክ ቦታ እንዲሰጥ ትዕዛዝ መተላለፉን ዶክተር ደራራ ተናግረዋል። ባለፈው ማክሰኞ በተፈጠረው የተሳተፉ የተወሰኑ ግለሰቦች በቁጥጥር ስር መዋላቸውን የአስተዳደሩ ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ ዋና ሳጅን ባንት አለም ግርማ ይገልጻሉ።
ማነታቸው በህግ እየተጣሩ ያሉም ያልተያዙም ግለሰቦች ወደ ቤተ ክርስቲያኗ ቅጥር ግቢ በመግባት የህገወጥ መሬት ወረራ ተግባር ለመፈጸም እንዲሁም በቤተ ክርስቲያኗ ግቢ ውስጥ ከገቡ በኋላ ዛፎችንም ለመቁረጥ ጥረቶችና ሂደቶች ያደረጉበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ፖሊስ አሁን ባለው መረጃ ከዚህ ተግባር ጋር ተያይዞ 7 ሰዎች በቁጥጥር ስር ውለዋል። በ7 ሰዎች ላይ የምርመራ መዝገብ ተደራጅቶ ምርመራዎች በምርመራ ቡድን እየተሰራ ያለበት ሁኔታ ነው ያለው። ሌላው ከዚህ ጋር ተያይዞ በተለይ ችግሩ ዳግመኛ ሊከሰት ይችላል፣ ከዚህ ጋርም ተያይዞ ባልተገባ መንገድ ወደ ግጭት ሊያመሩ የሚችሉ ሁኔታዎችን ከመቆጣጠር ጋር ተያይዞ ከፌዴራል ፖሊስና ከመከላከያ ጋር በመሆን ተገቢውን ጸጥታና ህግ የማስከበር ስራ በቤተክርስቲያኗና በቤተክርስቲያኗ ዙሪያ እንዲሁም ወደ ቤተክርስቲያኗ በሚወስዱ አካባቢ ዙሪያ ጥበቃ ዋስትና የመውሰድ ስራ ተከናውኗል።
ዋና ሳጅኑ በችግሩ አፈታት ሂደት ምዕመናኑ ላሳዩት ትዕግስት አመስግነው ድርጊቱን የሁሉም እምነትና ብሔር ተወላጆች በጋራ ያወገዙት ነው ብለዋል። ሊቀ ትጉሃን ማትያስ በቀለ አካባቢው በአሁኑ ሰዓት በመከላከያ ሰራዊት ጥበቃ እየተደረገለት ነው ይላሉ። ድርጊቱን እየፈጸሙ ያሉት በሀገሪቱ እየመጣውን ያለውን ለውጥ መቀልበስ የሚፈልጉ እኩይ ዓላማ ያላቸው ቡድኖች ናቸው ብለዋል ዶክተር ደራራ። የአስተዳደሩ ካቢኔም ለጉዳዩ ልዩ ትኩረት ሰጥቶ አፋጣኝ ምላሽ የሰጠበት ነው ብለዋል። በተያያዘ በአስተዳደሩ የመሬት ወረራ በከፍተኛ ደረጃ ጫፍ የነካ መሆኑን ዶክተር ደራራ አክለው ገልጸዋል። ከ15-20 ሺህ ገደማ ህገ ወጥ ቤቶች እንደሚገኙ የተናገሩት ዶክተር ደራራ በመፍትሄነት ያሰቡትን እንዲህ ይገልጻሉ።
ያሰብናቸውና እያደረግናቸው ያሉ ነገሮች አሉ። የመጀመሪያው ነዋሪው ተጠያቂ ቢሆንም ህገ ወጥ ቤት በመስራትና የመንግስትና የህዝብን መሬት በመውረር መንግስትም አስተዳደሩም የራሱ የሆነ ኮንትሪቢሽን አበርክቷል ህገወጥ እንዲስፋፋ። ስለዚህ በአንዴ ተነስተን ከ15-20 ሺህ ቤቶች ተገንብቷል የሚል መረጃ ነው ያለን፣ ኦፊሻል ባይሆንም። ስለዚህ በአንዴ ተነስተን እነኚህም ቤቶች በዶዘር ማፍረስ ሌላ ኮንስኩዌንስ ከማምጣቱም በተጨማሪ ግማሹን የከተማ ክፍል እንደ ማፍረስም ሊቆጠር ይችላል። ስለዚህ ምን አደረግን? ይሄ ነገር በጥናት በደንብ ተመርምሮ ከመፍትሄው ጋር ለካቢኔ ቀርቦ ካቢኔ ውሳኔ ሊሰጥበት ይገባል። ውሳኔው ወቅታዊ ሁኔታን ያገናዘበ፣ የፖለቲካ ሁኔታን ያገናዘበ፣ ተጠያቂነትን በአስተዳደሩ አካላት ጭምር ሊያመጣ የሚችል ነገር ግን የከተማዋን ፕላንም በጠበቀ መልኩ የሚወሰን ውሳኔ ያካተተ ጥናት እንዲጠና የጥናት ቡድን አቋቁመን ቤት ለቤት መረጃዎች እየተለቀሙ ጥናት እየተጠና ነው። ይሄ ጥናት ከ2003 ዓመተ ምህረት እስከ 2010 ማዕከል የተሰሩ ህገወጥ ግንባታዎችን የሚያካትት ጥናት ነው። ከ2010 ጀምሮ እስከ 2011 እስካሁን ድረስ የተገነቡት ሙሉ በሙሉ መፍረስ አለባቸው የሚል አቅጣጫ ተይዟል ማለት ነው። ጥናቱ እነሱን አያካትትም።
በጉዳዩ ላይ የፊታችን ረቡዕ ዝርዝር ማብራሪያ እንደሚሰጡ ተገልጿል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጆች አሉላ ከበደና
አዲሱ አበበ ነን። ከምሽቱ 3:40 ሆኗል ኢትዮጵያና አካባቢዋ። የእኛ ሰዓት ከቀኑ 8:40 ይላል። ሁለተኛውን አጋማሽ ስርጭት እየጀመርን ነው። ቀዳሚው ሳምንታዊ የስፖርት ክፍለ ጊዜ አዘጋጅና አቅራቢዎች ሰለሞን ክፍሌና ከአዲስ አበባ ግርማቸው ከበደ።
እንደምናመሽታችሁልናል የተከበራችሁ አድማጮቻችን። በቻይናው የቤቨርሊ ውሺ ሙሉ ማራቶን የኢትዮጵያ አትሌቶች በሁለቱም ጾታ አሸንፈዋል። በሚላን ኢጣሊያው ግማሽ ማራቶን ኬንያውያን በተመሳሳይ ውጤት አጠናቀዋል። የእግር ኳስ ዜናም ይዘናል። አብራችሁን ቆዩ። የቻይናውን ሙሉ ማራቶን ዜና ላስቀድም። በጠቅላላው 33,000 ሯጮች ተሳትፈውበታል። በትላንቱ ቤቨርሊ ውሺ ማራቶን ስድስተኛ ዓመቱን በያዘው በዚህ ውድድር ብዙ አዳዲስ ሬኮርዶች ተመዝግበዋል። በሙሉ ማራቶኑ ከሮጡ 20,000 ሰዎች መካከል 740ዎቹ ከሦስት ሰዓት በታች ገብተዋል። በ2018ቱ የሻንግሃይ ማራቶን ብሔራዊ ሬኮርዱ 720 እንደነበር ሲታወስ ዘንድሮ ተሻሽሏል። እናም በዚህ በትላንቱ ሙሉ ማራቶን በወንዶቹም በሴቶቹም ድል የተቀዳጁት የኢትዮጵያ አትሌቶች ሲሆኑ እነርሱም በወንዶቹ ነገው አስናቀ ዱብሬ፣ በሴቶቹ ደግሞ ፀሐይ ገብሬ ጌትሶ ናቸው። ሁለቱም የስፍራውን ክብረ ወሰን ሰብረዋል። ትላንት 2:10:21ና 2:28:06 አስመዝግበዋል። የወንዶቹን ግማሽ ማራቶን የግሉን ፈጣን ጊዜ በማጻፍ በ2:05:25 ያጠናቀቀው ቻይናዊው የኪንግሃይ ክፍለ ሀገር ሯጭ ጃይ ረንጄ ነው። ወደ ኢጣሊያው የሚላን ግማሽ ማራቶን ዜና ስናልፍ እንዳልኩት በሁለቱም ጾታ ያሸነፉት ጠንካሮቹ የኬንያ አትሌቶች ናቸው። እንዲያውም በወንዶቹ ከአንደኛ እስከ አራተኛ ያለውን ስፍራ ተከታትለው በመግባት ተደናቂነትን አትርፈዋል። በሴቶቹ ግን መሠረት መልካ የሁለተኝነቱን ቦታ ወስዳ ኬንያውያኑ በሁለቱም ጾታ ከአንድ እስከ አራት ያለውን ቦታ እንዳይወስዱ አደናቅፋለች። ለመዘርዘር በወንዶቹ አንደኛ ቪንሰንት ሬሪሞ 1:10:00፣ ሁለተኛ ጄሩስ ቢሬክ ኪፕቾጌ 1:32፣ ሦስተኛ ፖል ቲዮንዲች 1:02:07። የሴቶቹን በአንደኝነት ያጠናቀቀችው ዝነኛዋ ፕሪስካ ጄፕቱናት 1:08:26 ወስዶባታል። ሁለተኛ መሠረት መልካ 1:10:39፣ ሦስተኛ ሉሲ ማሩጊ ዋምቡዊ 1:11:47። በኢትዮጵያ ሦስተኛው አገር አቀፍ የትምህርት ቤቶች ስፖርት ውድድር ባሳለፍነው ቅዳሜ በትግራይ ክልል አዘጋጅነት መቀሌ ከተማ ተጀምሯል። በመክፈቻው ሥነ ሥርዓት ላይ የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ባደረጉት ንግግር የስፖርቱ ተሳታፊዎች የሰላምና የፍቅር አምባሳደሮች ሆነው እንዲያገለግሉም ጥሪ አስተላልፈዋል። የመቀሌው ዘጋቢያችን ሙሉጌታ አጽብሃ ተከታዩን አድርሶናል።
ስፖርት ሰላምንና መረጋጋትን ለማስፈን የሚኖረው ጠቀሜታ በእጅጉ የላቀ ነው። ሰላም ደግሞ የሁሉም ነገር መክፈቻ ቁልፍ እንደሆነ ይታወቃል ብለዋል። ሰላም ከሌለ ምንም ነገር አይኖርም። በአሁኑ ወቅትም የሰላም ጉዳይ ለሀገራችን ትልቅ ፈተና ሆኗል ሲሉ ምክትል ርዕሰ መስተዳድሩ ተናግሯል።
በትግራይ ክልል ያለው ሰላም የተገኘው በአጋጣሚ ሳይሆን በክልላችን ህገ መንግስቱን በማክበር ሁሉም ብሔር ብሔረሰቦችና ህዝቦች በነጻነት የሚንቀሳቀሱበት የሚሰሩበትና የሚኖሩበት ሁኔታ አጠናክሮ በማስቀጠል ነው።
የትምህርት ሚኒስትሩ ዶክተር ጥላይ ጌቴ በበኩላቸው የትምህርት ቤቶች ስፖርት ውድድሩ ተሳታፊ ወጣቶች የየአካባቢያቸውን ባህል፣ ቋንቋና ታሪክ በመለዋወጥ የመከባበር ባህላቸውን እንዲያሳድጉ ለማጠናከር እንጂ አሸናፊና ተሸናፊ ለመለየት መሆን የለበትም ብለዋል።
ይህን ታሪካዊ ስፖርት ውድድር የ28 ሚሊዮን ተማሪዎች የ633,000 መምህራን ውጤትን ማጠናከሪያ ፕሮግራም ስለመሆነ ይህን ታሪካዊ የስፖርት ውድድር በተሳካ ሁኔታ እንዲካሄድ በተለይም ደግሞ ከክልል በታች ያሉ ውድድሮችን በመምራትና እነሆ እነዚህን 3500 ተማሪዎች አስተባብረው እዚህ ላበቁን ለሀገራችን 633,000 መምህራን፣ ርዕሳነ መምህራን፣ ሱፐርቫይዘሮችና ተማሪዎቻቸውን አበረታተው ለላኩ ወላጆች በስፖርት ዝግጅቱ ኮሚቴ ስም ላመሰግን እፈልጋለሁ።
እስከ መጋቢት 28 2011 ዓ.ም ድረስ በሚቆየው በዚህ ሀገር አቀፍ የትምህርት ቤቶች ውድድር 3500 በላይ ስፖርተኞች እየተሳተፉ ይገኛሉ። በ20 ስፖርት አይነቶች በሚካሄደው ውድድር በበጀት ችግር ምክንያት ሶማሌና ቤንሻንጉል ጉሙዝ ክልሎች እንዳልተሳተፉ ተገልጿል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለም።
ሙልጌታ ጽባህን አመሰግናለሁ። ለእግር ኳሱ ስፖርት ዜና ደግሞ ወደ አዲስ አበባ እንሄዳለን። በኢትዮጵያ ፕሪሚየር ሊግ 17ኛ ሳምንት ጨዋታ መሪው መቀሌ 70 እንደርታ ነጥብ ጥሏል። ቅዱስ ጊዮርጊስ ወደ መሪነቱ ተመልሷል ይለናል ግርማቸው ከበደ። መቀጠል ትችላለህ ግርማቸው።
በትግራይ ስታዲየም የተደረገው የመቀለ 70 እንደርታና ወልዋሎ አዲግራት ዩኒቨርሲቲ ጨዋታ 1-1 ተጠናቋል። ጎል በማስቆጠር ቀዳሚ የነበረው በሁለተኛው ዙር ዮሐንስ ሳለን አሰልጣኝ አድርጎ የቀጠረው ወልዋሎ ነው። እኔው ካሳሁን ለቢጫ ለባሾቹ ኳስና መረብን አገናኝቷል። ለገብረ መድን ኃይሌው መቀለ ደግሞ ያሬድ ከበደ የአቻነቷን ጎል አስቆጥሯል። ውጤቱ የሊጉን መሪ መቀለን ከ10 ተከታታይ የሊግ ድሎች በኋላ ነጥብ እንዲጥል አስገድዷል። አሰልጣኝ ገብረ መድን ከጨዋታው በኋላ ለሀገር ውስጥ መገናኛ ብዙሃን በሰጡት አስተያየት ቀጣይ ጨዋታዎችንም ልንሸነፍ እንችላለን፣ ሻምፒዮን የሚያደርገን ግን አጠቃላይ ውጤታችን ነው በማለት አቻ መውጣታቸው ለሻምፒዮንነት በሚያደርጉት ጉዞ ላይ ተጽዕኖ እንደማይኖረው ተከራክረዋል። በ17ኛው ሳምንት ሌላ ጨዋታ ቅዱስ ጊዮርጊስ ወደ አሸናፊነት ተመልሷል። ባለፈው ሳምንት በባህር ዳር ከተማ የተሸነፈው ቅዱስ ጊዮርጊስ አወዛጋቢ ዳኝነት ውሳኔዎችና የደጋፊዎች ስርዓት አልበኝነት በታየበት ጨዋታ አዳማ ከተማን 1-0 አሸንፏል። ለቅዱስ ጊዮርጊስ የማሸነፊያውን ጎል ያስቆጠረው ጌታነህ ከበደ ነው። በጨዋታው የአዳማው አምበል ምኞት ደበበ ያልተገባ ባህሪ አሳይተሃል በሚል በሁለት ቢጫ ከሜዳ ተሰናብቷል። የአዳማ ከተማ ደጋፊዎች ደግሞ ጎሉ የተቆጠረው ከጨዋታ ውጪ በሆነ ሂደት ነው በሚል ወንበር ወደ ሜዳ ወርውረዋል። ከፖሊስም ጋር ተጋጭቷል። ጉዳት የደረሰባቸው ደጋፊዎችም አሉ። የአዳማ ከተማ ቡድንም ለጨዋታው ኮሚሽነር ክስ አስመዝግቧል። የቅዱስ ጊዮርጊስ አሰልጣኝ ስቴዋርት ሃል ተጫዋቾቼ ከጫና እንዲወጡ ድሉ ያስፈልገን ነበር ብለዋል። የአዳማ ከተማ አሰልጣኝ ሲሳይ አብርሃ በበኩሉ ደጋፊዎቻችን በመጎዳታቸው ጨዋታውን ለማቆም አስበን ነበር፣ ሆኖም የሚከተለንን ቅጣት ስለምናቅ ሐሳባችንን ቀይረናል ብለዋል። ከጨዋታው በኋላ በሰጠው አስተያየት በሌሎች ጨዋታዎች ደቡብ ፖሊስ ድሬዳዋ ከተማን 1-0 በማሸነፍ በአዲሱ አሰልጣኝ ገብረ ክርስቶስ ቢራራ እየተመራ የማሸነፍ ጉዞውን ቀጥሏል። በሳምንቱ ትልቅ ድል ያስመዘገበው ጅማ አባ ጅፋር ሲሆን ከሜዳ ውጪ መከላከያን 4-0 አሸንፏል። ስሁል ሽረ ባህር ዳርን 1-0 ሲረታ፣ ሐዋሳ ከተማ ከፋሲል ከነማ 2-2 ተለያይተዋል። የኢትዮጵያ ቡናና ደደቢት ጨዋታ ደግሞ ላልተወሰነ ጊዜ ተራዝሟል። ሊጉን መቀለ ከ17 ጨዋታዎች በኋላ በ39 ነጥብ ሲመራ ሲዳማ ቡናና ቅዱስ ጊዮርጊስ ይከተሉታል። ወላይታ ድቻ፣ ስሁል ሽረና ደደቢት ደግሞ ወራጅ ቀጠና ውስጥ ይገኛሉ።
ዛሬ ምሽት በአዲስ አበባ ስታዲየም በተደረገ የ17ኛ ሳምንት የኢትዮጵያ ፕሪምየር ሊግ ጨዋታ ሲዳማ ቡናና ወላይታ ድቻ 1-1 ተለያይተዋል። ጎሎቹን ለሲዳማ ቡና ግርማ በቀለ፣ ለወላይታ ድቻ ደግሞ አላዛር ፋሲካ ማስቆጠራቸውን ግርማቸው ከበደ ከጥቂት ጊዜ በፊት በላከው ኢሜይል አስታውቆናል። እናመሰግናለን። ለዛሬው በዚሁ እናጠናቀቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩን።
ሰለሞንን፣ ግርማቸውንና ሙልጌታን እናመሰግናለን። አድማጮች፣ አሁን አፍሪካ ነክ ርዕሶች። We'll be right back.
አድዋ ፓን አፍሪካን ዩኒቨርሲቲን አድዋ ከተማ ላይ ለመመስረት ከሁለት ዓመታት በፊት የመሰረት ድንጋይ ቢጣልም የግንባታው ሥራ አልተጀመረም እስካሁን። በዝግጅት ደረጃ ብዙ ሥራዎች እንደተከናወኑ ከዋና የግንባታው ኮሚቴ አባላት አንዱ በመቀሌ ዩኒቨርሲቲ የቅርስ ጥበቃ ትምህርት ክፍል ተባባሪ ፕሮፌሰር ዶክተር አየለ በከሪ ባለፈው ሰኞ በቀረበ የመጀመሪያ ክፍል ቃለ ምልልስ ገልጠውልናል። በቅርቡ በተከበረው 123ኛ የአድዋ ድል መታሰቢያ በዓል የትግራይ ክልል አስተዳደር 250 ሚሊዮን ብር ለግንባታው መለገሱና የአዲስ አበባ ከተማ አስተዳደርም 10 ሚሊዮን ብር መስጠቱ ተገልጧል። የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ስልጣን ላይ በነበሩበት ጊዜ ፌዴራል መንግሥት 200 ሚሊዮን ዶላር እንደሚሰጥ ቃል ገብተው ነበር። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ ዛሬ በምታቀርበው ሁለተኛ ክፍል ዶክተር አየልን አናግራለች። ዩኒቨርሲቲው ገና ባይገነባም በአክሱም ዩኒቨርሲቲ ተባባሪነት የድረ ምረቃ ፕሮግራም መጀመር ይቻላል የሚለውን ሐሳብ መሠረት አድርጋ ስታበቃ ተስፋና ፍላጎቱ እንዳለ ሆኖ ትምህርቱን አሁን ለመጀመር የሚያስችል ሁኔታ አለን ስትል ለዶክተር አየለ ጠይቃለች። ዶክተር አየለ ይመልሳሉ።
በደንብ የሚያስችል ሁኔታ አለ። ይህንን የምናገረው አንደኛ ትምህርቱ ታሰበው ባለሙያ ከመሆን አንጻር ነው የምናገረው እና በተለይ በቅርቡ ወደ አሜሪካ በሄድኩበት ጊዜ የሚያስፈልጉትን በተለይ የማስተርስ ፕሮግራም ለመጀመር የሚያስፈልጉትን የተለያዩ ኮርሶች ከተለያዩ ዩኒቨርሲቲዎች ሰብስቤ አምጥቻለሁ። ሁለተኛ ድርጅቶች አሉ ፈቃደኛ ሆነው እነሱ ጋር ያሉትን መጽሐፍት በተለይ ዲጂታላይዝድ የሆኑትን መጽሐፍ ወይም በኤሌክትሮኒክ የተቀመጡትን መጽሐፍ ከዛው በቀጥታ አክሴስ ለማድረግ የሚቻልበትን መንገድ ሊያዘጋጁልን እንደሚችሉ በደንብ ነግረውናል እና በቂ ማቴሪያል አለ። ኮርስ ከሪኩለም ድራፍት እንትን ሆኗል ረቋን እና ቢያንስ አንድ ወይ ሁለት የማስተርስ ፕሮግራም ለመጀመር የሚያስችል ሁኔታ አለ። ይህንን ስናገር ደግሞ ዝም ብዬ ቅድም እንዳልሹ በፍላጎት ወይ በምናምን ሳይሆን አንደኛ ከልምዱ፣ ሁለተኛ ከተሰበሰበው ማቴሪያል አንጻር ነው እና ይህን ደግሞ የግድ እዛ ቦታው ላይ መጀመር የሚያስፈልግ አይመስለኝም። የእኔ ግምት ነው። ምክንያቱም እንዳልኩሽ የሀያ ደቂቃ መንገድ ነው አክሱም ከአድዋ። ሁለተኛ የማስተርስ ፕሮግራም የትም ቦታ ሆኖ ተማሪዎች ሊማሩ ይችላሉ። እነሱን ጋይድ የሚያደርጉ የሚመሩ ባለሙያዎች ኤክስፐርቶች እስካሉ ድረስ የትም ቦታ ሆነው ሊማሩ ይችላሉ እና እነዚህን ነገሮች እንደዚህ ቶሎ ካላቀላቀፍ ናቸው ነገር ሲጓተት እንግዲህ ድንጋዩ ከተጣለ የፋውንዴሽኑ ድንጋይ የመሰረቱ ድንጋይ ከተጣለ ሁለት ዓመት ሆነው ማለት ነው። አሁን ኤፕሪል ሚያዝያ ስመጣ ሁለት ዓመት ሆነው ማለት ነው እና ነገሮች ይጓተታሉ። በተለይ ደግሞ አድዋ በጣም ፕሮግራሙን ይፈልጉታል፣ ደግፈውታል፣ በብዙ መንገድ አሳይተዋል ድጋፋቸውን እና እነሱም አንድ ተጨባጭ የሆነ ነገር አድዋን በሚመለከት ተጨባጭ የሆነ ነገር መሬት ላይ ያረፈ የለም እና እነሱም ትንሽ ቅሬታ አለ እና ይህንን ሁሉ ደማምረን ነገሩ ሞሜንተሙን ሳይለቅ ወይም ደግሞ እንቅስቃሴውን ሳይለቅ ወደፊት የሚጓዝበትን መስራቱ እና አሁን በቅርብ ከትግራይ ርዕሰ መስተዳደር ጋር ያደረግነውም ስብሰባ በጣም ተስፋ ሰጪ ነው። ምክንያቱም ሁሉም ፍላጎቱ ያለው ይሄ ነገር እንዲጀመር ነው። ሌላው ደግሞ ምንድን ነው አድዋ የህብረታችን የአንድነታችን ምሳሌ ስለሆነ የዛ መገለጫ ቋሚ ነገር መሰራቱ መኖሩ ለሁላችንም ጠቃሚ ነው። ለሀገሪቷም ውስጥ ላለው ይሄ እንደው የጎጥና የወገንተኝነትን ትንሽ ሊያበርደው የሚችል ተምሳሌት ነው ብዬ አስባለሁ።
አሁን እንግዲህ በሚቻላችሁ የሚቻላችሁን ለማድረግ በዚህ መልክ ጀምራችሁ ስራችሁን ልታቃኑ ትችሉ ይሆናል። ለወደፊት ግን በሰፊው ሲታይ እንዴት ነው ተስፋው? እንዴት ነው አላማውስ? እንዴት ነው በሰፊው ያንን የአድዋ ፓን አፍሪካን ዩኒቨርሲቲ ለመስረት ያነሳሳችሁ አላማ ግቡ መምታት ላይ ምን ያህል ይመስሎታል?
የእኔ ግምት በጣም እያደገ እየተጠናከረ እየተስፋፋ የሚሄድ ነው ብዬ ነው እኔ የእኔ ግምት እንደዛ ነው። ምክንያቱም አንደኛ የአፍሪካ ህብረት ሙሉ ድጋፍ አለን። እንዳልኩሽ ከአፍሪካ ህብረት ጋር በቅርቡ የስምምነት ሰነድ እንፈራረማለን። ሁለተኛ መንግስትም እንዲሁ ተመሳሳይ አቋም አለው ብለን ነው የምንገምተው። እንዳልኩሽ አሁን እየጠበቅን ነው ያለ ነው በተስፋው በቶሎ ስራ ላይ እንደሚውል እርግጠኛ ነኝ። ሌላው ባለፈው ሚያዝያ አደረግነው የዓለም አቀፍ ስብሰባ ላይ አይተነዋል። ከአውሮፓ፣ ከአሜሪካ፣ ከአፍሪካም ከተለያዩ ሀገሮች ናቸው መልእክተኞች የመጡት እና ሁሉም ፍላጎታቸው ይህንን ዩኒቨርሲቲ ለመርዳት ለማጠናከርና ወደፊት ለማድረግ እንዲገሰግስ ለማድረግ ነው። ይህንን በደንብ በግልጽ አይተናል። እንግዲህ አሁን ለምሳሌ ከመንግስት ጋር ያለው ግንኙነትን በቀጥታ እንዲሆን የምንፈልገው ምንድን ነው? አካውንት ያስፈልጋል። የባንክ አካውንት መፍጠር ያስፈልጋል። እርግጥ የሎካል ባንክ አካውንት አለን፣ ግን ብሎክ አካውንት የለንም። ለምሳሌ ፎረን ዶኔሽን ምናምን የምንቀበልበትን ገና እሱ ስራ ላይ አልዋለም እና እነዚህን ነገሮች ልናደርግ የምንችለው የመንግስት ድጋፍ ሲኖር ነው እና ያ በጣም ወሳኝ ነው። መሬት ላይ ብዙ ነገሮችን ለማስቀመጥ ወሳኝ ነው እና ያ እንደሚሆን እኛም እንግዲህ በተቻለ መጠን በተዘዋዋሪም ሆነ በቀጥታ መንገድ ያ ሁኔታ ከመንግስት ጋር ያለን ግንኙነት ግልጽ በሆነ መንገድ እንዲቀጥል እንዲጠናከር የሚያደርጉትን ሁኔታዎች ለመፍጠር ጥረት እናደርጋለን።
እሺ፣ እንግዲህ ዶክተር አየለ በከሬ እስካሁን ያላነሳ ነው ለመናገር የሚፈልጉት ነገር ካለ ወደ ማገባደድ ነንና።
እንግዲህ የኔ ቢጤው ያው በፈቃደኝነት ነው ይሄን ስራ የሚሰራው ስለማምንበትም እና ደግሞ ይሄ መደረጉ ብዙ ጥቅም አለው ብዬ ስለማምን የራሴንም የትምህርት ልምድ ለማካፈል በሚል መንፈስ እና በፈቃደኝነት ነው የምሰራው እና ይሄ አድዋ ቀላል ነገር አይደለም። አድዋ ቀና ብለን እንድንሄድ በነጻነታችን እንድንኮራ ለሌሎችም ማሪያ እንድንሆን ያስቻለን ነው እና ያ አድዋ ትልቅ ግዙፍ ነው። የ19ኛው መጨረሻ ክፍለ ዘመን መቶ ክፍለ ዘመን በዓለም ላይ የተደረገ ዋና ታሪካዊ ድርጊት ነው እና ያንን የሁላችንም ንብረት ነው፣ የሁሉም ንብረት ነው። የመላው ኢትዮጵያ፣ የመላው አፍሪካ፣ የተጨቆነ ሕዝብ በሙሉ ንብረት ነው እና ያንን ንብረት ወደ ዘላቂነት፣ ወደ ቋሚ ዘላቂነት ለመቀየር የሚያስችለን የትምህርት ተቋም በመፍጠር ነው። በተለይ የከፍተኛ ትምህርት ተቋም በመፍጠር ነው እና ያንን በመገንዘብ ሁላችንም ድርጅትም ሆነ ግለሰብም ሆነ ሁሉም ይሄ ነገር ቶሎ ስራው እንዲጀምር ትብብራቸውን እንዲያደርጉልን ምኞቴ ነው።
እሺ፣ እንግዲህ ዶክተር አየለ በከሬ ለሰጡን ማብራሪያ በጣም እናመሰግናለን።
እኔም እድሉ ስለሰጠኝ በጣም አመሰግናለን።
አዳነችን ለዝግጅቷ እናመሰግናለን። አድማጮች፣ አሁን ማስታወሻ ስለ አሜሪካ ድምፅ የሳተላይት ስርጭት።
የተከበራችሁ የአሜሪካ ድምፅ አድማጮችና ተከታታዮች፣ በሳተላይት ግንኙነት በተፈጠረ ጊዜያዊ የቴክኒክ እክል ሳቢያ የናይል ሳት ስርጭታችን ለተወሰነ ጊዜ አድማጭ ዘንድ እንደማይደርስ አረጋግጠናል። ለተፈጠረው መስተጓጎል ቀደም ብለንም ጠይቀናል፣ አሁንም ይቅርታ እየጠየቅን ባለሙያዎችንና የሚመለከታቸውን የሥራ ኃላፊዎች በተሻለ ፍጥነት ችግሩን ለመፍታት እየሰሩ እንደሆኑም ልንገልጥ እንወዳለን።
የአየር ስርጭታችን ታዲያ በአጭር ሞገድ በ22ና በ25 እንዲሁም በ31 ሜትር ባንዶች ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል የሚተላለፈውን የጋቢና ፕሮግራም ጨምሮ በ49 ሜትር ባንድ እንዲሁም በፌስቡክ በቀጥታ የሚሰራጩ በመሆናቸው ፕሮግራሞቻችንን በሚቀላችሁ መንገድ በመከታተል አብራችሁ እንድትቆዩ እንጠይቃለን። ሁሉን አቀፍ ለሆነ ለሚዛናዊና ትክክለኝነቱ ለተረጋገጠ መረጃ የምንጊዜም ምርጫችሁ የአሜሪካ ድምፅ ይሁን። ከታላቅ አክብሮት ጋር የአሜሪካ ድምፅ። አድማጮች፣ አሁንም ሌላ የፕሮግራም ማስታወሻ አለን።
ሀገራችን ውስጥ የተፈጠረው የፖለቲካ አየር ውጥረት አለ። በዚህ ውስጥ አንድም ሳይሆን 10 ሰው ተከታይ ያለው ቤተሰቡንም የሚመራ ቢሆን በጣም በጥንቃቄ መራመድ አለበት። እያንዳንዳችን ከአንደበታችን የሚወጣው ነገር እሳት እየጫረ እንደሆነ መረዳት አለብን እና እኔ ከዚህ ከሰብአዊ አገልግሎት በተጨማሪ ኢትዮጵያውያን ለምንጽፈውና ለምንናገረው ነገር ኃላፊነት ካልወሰድን በሀገራችን ላይ ለሚመጣ ጥፋት እያንዳንዳችን ማስተዋጽኦ እንዳለን ማወቅ ያስፈልጋል እላለሁ።
አርቲስት ታማኝ በየነ ነው። በምዕራብ ጉጂና ጌዲዮ ዞኖች ግጭት ቀዮን ጥሎ እንዲበተን የተገደደው ቁጥሩ ለበዛ ሕዝብ ደራሽ ወገን እርዳታ በማሰባሰብ ላይ የሚገኘውንና በሊቀመንበርነት የሚመራውን ዓለም አቀፍ ትብብር ለኢትዮጵያውያን መብት የተሰኘውን የጋራ ግብረ ኃይል ባለፉት 10 ቀናት ውስጥ $1,273,455 መሆኑን ያመለክታል። አሁን በሰዓቱ ይህንኑ መነሻ በማድረግ በአሁኑ ወቅት በኢትዮጵያ በሚታየው የፖለቲካ መስቀልቅል ዙሪያ በተካሄደ ቃለ ምልልስ ለቀረበለት ጥያቄ ከሰጠው ምላሽ የተወሰደ ነው የሰማችሁት። ባለፈው አርብ ጀምር ያደረግነውን ቃለ ምልልስ ታዲያ አድማጮች በነገው ምሽት ሰፋ አድርገን እናቀርባለን። አሁን ወደ ማጠቃለያው እናምራ።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት እስካሁን 4 ሰዓት በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ቮይስ ኦፍ አሜሪካ